የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ዕለተ ሐሙስ ሚያዝያ 22 2012 ዓመተ ምህረት ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምረናል። አብራችሁን ካመሻችሁ በአይነቱ የመጀመሪያ የሆነ ሰዎች ከቤታቸው ሆነው ስለሚሳተፉበት የበይነ መረብ ሩጫ ተሰማላችሁ።
በዙም ላይ የሚሳተፉ 1000 ሰዎች ይኖራሉ፣ ቴክኖሎጂ የሚፈቅደው ያ ስለሆነ። የተቀረው ነው ደግሞ በፌስቡክ እና በዩቲዩብ የምንሳተፍበት ነው የሚሆነው።
የሰማችኋቸው የሩጫው አስተባባሪ የሆኑት የኖቫ ኮኔክሽን ተቋም ኃላፊ ዶክተር ጋሻው አብዛ ነበሩ፣ በምሽቱ ይዘነዋል። በሌላ በኩል ኢትዮጵያ ለረጅም ዓመታት አግዳ የቆየችውን የእንስሳትና በእጽዋት ላይ የሚካሄድ የዘረመን ለውጥ ቅይስ አካል ጂኤምኦ የተደረገባቸውን ዘሮች ለንግድ ለመጠቀም ማቀዷን ተከትሎ መነጋገሪያ ርዕስ ሆኗል።
በአጠቃላይ ገበሬው ዋናውን ትርፍ ለዘር ግዢና ለግብዓት አቅርቦት ያወጣውና ባዶቹን ይቀራል። የመጨረሻው አሸናፊ ኮርፖሬቶች ይሆናሉ።
የሰማችኋቸው በፊንላንድ ሄልሲንኪ የግብርና ተመራማሪ የሆኑት ዶክተር ክፍለ ማርያም የኋላን ነበር። አብራችሁን ከቆያችሁ ይህንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎችም ታዳምጣላችሁ። ፕሮግራሙን በመምራት ኤደን ገረመው አብሬያችሁ ዘልቃለሁ። በቅድሚያ ግን ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን ይዞ ሀብታሙ ስዩም ይጠብቃችኋል።
አመሰግናለሁ ኤደን። ባለፉት 4 ሰዓታት ውስጥ በተደረገው 1408 የላብራቶሪ ምርመራ አንድ ሰው በኮሮና ቫይረስ መያዙ ተረጋግጧል። በአጠቃላይ በኢትዮጵያ የኮሮና ቫይረስ የተገኘባቸው ሰዎች ቁጥር 131 ደርሷል። በዛሬው ዕለት ቫይረሱ የተገኘባቸው ግለሰብ በባህር ዳር የሚኖሩና በቫይረሱ ከተያዘ ሰው ጋር ንክኪ ያላቸው የ45 ዓመት ሴት መሆናቸውን የኢትዮጵያ የጤና ሚኒስቴር ዛሬ ቀትር ላይ በፌስቡክ ገጹ አስታውቋል። በኢትዮጵያ በአጠቃላይ የኮሮና ቫይረስ ምርመራ የተደረገላቸው ሰዎች ቁጥር 17842 ደርሷል። በአሁኑ ሰዓት 67 የኮቪድ-19 ታማሚዎች በማዕከሎች ውስጥ እያገገሙ ያሉ ሲሆን ምንም አይነት ጽኑ ህሙማን አለመኖራቸውም ተገልጸዋል። በደቡብ ክልል ሰሞኑን የጣለው ወቅቱን ያልጠበቀ ዝናብ ያስከተለው ጎርፍና ናዳ ከ6000 በላይ ዜጎችን ለአስቸኳይ የሰብአዊ ድጋፍ እንደዳረጋቸው የክልሉ የአደጋ ስጋት ስራ አመራር ኮሚሽን አስታውቋል። የተቋሙ ምክትል ኮሚሽነር አቶ አበራ ዊላ ለተፈጥሮ አደጋው መከሰት መነሻው የተፈጥሮ ሀብት አያያዝ ጉድለት መሆኑን ጠቅሰው የመሬት አጠቃቀም ፖሊሲ ያለመኖሩ ችግሩን አባብሷል ብለዋል። ዘገባው የዮናታን ዘብዲዮስ ነው። ቻይና ዘንድሮ በሚደረገው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ጣልቃ የመግባት ፍላጎት እንደሌላት አስታወቀች። ፕሬዚደንት ዶናልድ ትራምፕ በትናንትናው ዕለት ለሮይተርስ የዜና አውታር ቻይና በምርጫው እንድሸነፍ ማናቸውንም ነገር ታደርጋለች ብለዋል። ቻይና ተቀናቃኛቸው ጆ ባይደን ቢያሸንፉ እንደምትመርጥ የተናገሩት ትራምፕ ለዚህ ምክንያቱ ደግሞ እሳቸው በቻይና ላይ የጣሉትን የንግድና የቀረጥ መሰል ጫና ባይደን እንደሚያላሉት ቻይና ስለምታምን መሆኑን ጠቁመዋል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጂንግ ዥዋንግ በበኩላቸው የዩናይትድ ስቴትስ ምርጫ የዩናይትድ ስቴትስ የውስጥ ጉዳይ መሆኑን ደጋግመን አሳውቀናል፣ ቻይና ጣልቃ ለመግባት ፍላጎት የላትም ብለዋል። አክለውም በተመሳሳይ የዩናይትድ ስቴትስ ሕዝቦች ቻይናን ወደ ምርጫ ፖለቲካ እንደማይጎትቷት ተስፋለን ብለዋል። ሁለት የተባበሩት መንግስታት ድርጅት ተቋማት ዓለም አቀፉ ማህበረሰብ ትምህርት ቤቶች በኮቪድ-19 ሰበብ በዓለም አቀፍ ደረጃ በመዘጋታቸው የምግብ እርዳታ ማግኘት ያልቻሉ 370 ሚሊዮን ሕፃናትን ከረሃብና ከተዛነፈ የአመጋገብ ስርዓት እንዲታደጋቸው ጥሪ አቅርበዋል። የተባበሩት መንግስታት ድርጅት የትምህርት ቤቶች የምገባ መርሃ ግብር በተለይ በደሃ ሀገራት ለሚገኙ ሴቶች በእጅጉ አስፈላጊ ነው። ለዚህ ምክንያቱ ደግሞ አቅም ያነሳቸው ወላጆች ምግብ ያገኙ ዘንድ ተማሪዎቹን ወደ ትምህርት ቤቶች በሚልኳቸው ወቅት ከቤት ውስጥ ኃላፊነትና ያለ ዕድሜ ጋብቻ እንዲርቁ ስለሚያግዝ መሆኑንም ጠቁመዋል። በሚሊዮኖች ለሚቆጠሩ በዓለም ላይ ለሚኖሩ ሕፃናት ከትምህርት ቤታቸው የሚያገኙት ምግብ በቀን የሚያገኙት ብቸኛው ምግብ ነው ያሉት የዓለም ምግብ መርሃ ግብር ኃላፊ ዴቪድ ቤዝሌይ ካለዚህ ምግብ ሕፃናቱ ይራባሉ፣ የመታመም ከትምህርት የማቋረጥና ከድህነት የማምለጥ መልካም ዕድላቸውም አደጋ ይጋረጥበታል። ይህ የጤና ወረርሽኝ ወደ ረሃብ አደጋ ከመለወጡ በፊት አሁኑኑ እርምጃ መውሰድ ይጠበቅብናል ሲሉ አሳስበዋል። አድማጮች፣ ለአሁኑ ያሉን አጫጭር ዜናዎች እነዚህ ናቸው።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። ኤደን ገረመው ምሽቱን እያስተናገድኳችሁ አመሻለሁ። አሁን ወደ ቀዳሚው የዕለቱ ርዕሳችን እንሻገር። የኮቪድ-19 ስርጭት ለመቆጣጠር የብዙሃን ርብርብ አስፈልጓል። በዚህ ርብርብ ውስጥ ተሳታፊ የሆኑ ወጣቶች እየሰጧቸው ስላላቸው የበጎ አድራጎት አገልግሎቶች ከዚህ ቀደም በተለያዩ ፕሮግራሞቻችን አስደምጠናቸዋል። እነዚህ የበጎ አድራጎት እንቅስቃሴዎች በሌሎች ወጣቶች አይን ሲመዘኑ ምን ይመስላሉ? ለወደፊቱስ አድጋውና ተስፋፍተው እንዲቀጥሉ ምን መደረግ አለበት? ናኮር መልካ እነዚህን ጥያቄዎች ይዞ ከሶስት ወጣቶች ጋር ተወያይቷል። ተወያዮቹ እርስ በርስ ከመያስተዋውቁበት ይጀምራል።
ፍቃዱ የወለጋ ዩኒቨርሲቲ የፋርማሲ ትምህርት ክፍል መምህር ሲሆን ፋርማሲስትም ነው። በኮሮና ወረርሽኝ አስቀድሞ ለመከላከል የሚደረገውን የበጎ ፈቃደኝነት ተግባር በሆሮ ጉዱሩ አካባቢ በስፋት ሲያካሂድ የነበረ ትልቅ ወጣት ነው ማለት ነው።
ጂኔኑስ
በረዲ በረዲ ሸንተማ ትባላለች። የአዲስ አበባ ነዋሪ ናት። ባለፈው በአምቦ ዋላ ጃልባና በኮሮና ምክንያት መስራት ለማይችሉ ሰዎች ለ50 ሰዎች ማለት ነው ለአንዳንዳቸው 2000 ብር አጠቃላይ ከ100000 ብር በላይ በበጎ ፈቃደኝነት ያደረገች ውዷ በጎ አድራጊ ናት።
በጣም ደስ ይላል። እኔ ደግሞ አክመል ሽፋን ላስተዋውቅ። አክመል ሽፋ የነቀምቴ ከተማ ነዋሪ ሲሆን በተለያዩ የበጎ ፈቃድ አገልግሎቶች ከዚህ ቀደም ሲሳተፍ ነበር። በዚህ ከኮሮና ጋርም ተያይዞ አገልግሎቱን ለማበረከት ዝግጅት ላይ እንዳለ ነግሮኛል። ሶስታችሁንም በአድማጮች ስም እያመሰገንኩ ወደ ውይይታችን እንገባለን። 2019 በቻይና ሁዋን ግዛት ተነሳ የተባለውን የኮቪድ-19 ኮሮና ወረርሽኝን በተመለከተ በኢትዮጵያ ወጣቶች ለበጎ ፈቃድ አገልግሎት የሰጡት ምላሽ ምን ይመስላል? ምን ታዘባችሁ? ከጂኔን ውስጥ ልነሳ።
ብዙ ወጣቶች ማጆሪቲ ሪስፖንድ አርጎ ማለት ነው ነገሩን በደንብ አይቶ ተገንዝቦ ባለው ሪስፖንሳቸው አሪፍ ማለት ይችላሉ። በራሴ ማለት ባየሁት ነገር አንዳንድ ወጣቶች ጋር ደግሞ ኔግሊጀንስ ችግሮች ይኖረዋሉ። ብዙ ወጣቶች ሪስፖንድ አርጎ እየሰሩ ነበረ። በእጅ መታጠብ፣ በማስተማር፣ በብዙ ምክንያት በብዙ ቦታዎች እየሰሩ ነበረ። ግን አንዳንድ ወጣቶች ደግሞ ሪስፖንሱ ሎ ማለት ይችላሉ። አንዳንድ ወጣቶች በሽታ ወጣትና ይዝን ሁለተኛ ደግሞ ወደ ሪሊጅን ወስዶ እኛ ኢትዮጵያን ወይ ደግሞ እነዚህ ጥቁር ህዝቢና ይዝን ሶስተኛው ደግሞ አንዳንድ ወጣቶች ደግሞ ብዙ ወጣትና የነበረው ተስፋ ቆርጦ በቃ እኛ ከሞት ምንድን ነው የሚባል ነገር አለች። ግን ወጣቱ ብዙ ነገር እንደሰራና ሁለተኛ ደግሞ ብዙ እንዳስተማረ ወጣቱ አለርቶ ነው ኮሚኒቲውን እያስተማረ እጅ በጣጠብ በፋይናንስን በሁሉም ነገር እያስተማረ ነበረ እና እኔ ወጣቱ አሪፍ ሪስፖንስ እንዳለው እና ብዙ ተነሳሽነት እንዳለው እና እንዳስተማረ ጥሩ ነው ብዬ አስባለሁ። ሆነ
በለዲ ምላሹን እንዴት አለሽ? የወጣቱ ምላሽ
በመጀመሪያ የኢትዮጵያ ወጣቶችን ማመስገን ፈልጋለሁ ሁሉንም ማለት ነው። ለምንድን ነው የአሁኑ ወጣት ልክ እንደ ወታደር ነው ህይወቱን አሳልፎ ለሀገሩ ህዝብ የሰጠ ወጣት ነው እና የተማርኩት ምንድን ነው ከእነዚህ ወጣቶች፣ እነዚህም ወጣቶች በኮሮና ምክንያት ብቻ ሳይሆን በሌላም መልካም ተግባር የመሰማራት ሙሉ ልብና ቅን ልብ ያላቸው ወጣቶች ናቸው። አሁን ላይ ያሉ ወጣቶች እና እንዳደረካቸውና እንደመራሃቸው የሚሆኑ ወጣቶች ናቸው ያሉ እና በጣም ከባድ ተስፋ ነው ያለኝ። ይህን ከኮሮና በኋላ ያየሁት በወጣቶች ያለኝ ተስፋ ሀገራችንን ኢቨን ድህነታችንን ለማጥፋት ከባድ አስተዋጽኦ የሚያደርጉ ወጣቶች አሉ ብዬ አምናለሁ እና በጣም ደስ የሚል ተግባር ላይ ናቸው። ራሳቸውን ህይወታቸውን አሳልፈው የሰጡ ወጣቶች ናቸው ያሉት። ልክ እንደዛም ደግሞ በጣም ችላባይነት የሚገኝባቸው ያለ አግባብ የሌለው ቦታ የሚታዩ ወጣቶች፣ ጥቂት ወጣቶች ይኖራሉ። እነሱንም ያው በማስተማር ወደ ራሳቸው መመለስ ይችላሉ ብዬ ተስፋ አድርጋለሁ።
አክመል ተጨማሪ ሀሳብ ካለ ላስተናግድ።
እኔ አሁን ለስራ ጉዳይ አዲስ አበባ መጥቼ ነው ያለሁት። በጎነት እንዴት ደስ ይላል መሰላቸው? በጎነት ደስታን ይሰጣል። እጅ ሲሰጥ ልብ ይደሰታል። ወጣቶች የሰሩት በጎ ተግባር አስደናቂ አስደሳች መሆኑ አግኝቼዋለሁ። ከዳር እስከ ዳር ያደርጉት እንቅስቃሴ በጣም አፕሪሼት አድርገዋለሁ። ሞተር ሳይክል በማቆም በመኪና የቤት መኪና በማቆም እጅን ማስታጠቡ በየቦታው በመዋጮ በሰብሰብ ታላቅ ስራ ሰርቷል እና ወጣቶች ሊመሰገር ይገባል።
በኮሮና ምክንያት እየተሰራ የሚገኘው የበጎ ፈቃድ ተግባር ምን ያህል ወጣቱን ከሌላ ወጣት ጋር ከአካባቢው ጋር ከማህበረሰቡ ጋር ከሀገሩ ጋር አስተዋውቆታል ማለት ይቻላል? አቀራርቦታል ማለት ይቻላል? በራሱ ውስጥ ያለውን እምቅም ችሎታ ያሳውቅበት እድል ካለ ምን ታዘባችሁ እናንተ? ከበደል ይልነሳል።
ሁሉም ወጣት ከባድ አስተዋጽኦ እያደረገ ነው። ምክንያቱም በየአካባቢው ያለውን ህብረተሰብ እየጎበኘን ያለው እና በዚሁም የሚቀጥል ይመስለኛል። ምክንያቱም አንዴ ትንሽ ነገር ስታይ ልብክ እየተነካ ስለሚሄድ ወጣቶች በዚሁ የሚቀጥሉ ይመስለኛል። ከአሁን በኋላም ወደ ቤታቸው ተመልሰው ወደ አካባቢያቸው ተመልሰው ታላላቅ አባቶቻቸውን ታላላቅ እናቶቻቸውን ማየት እንዲችሉ አድርጓቸዋል። ከብዙ ነገር አስተምሯቸዋል ብዬ አስባለሁ። ምክንያቱም ሁሌም መሞት እንዳለ አታስብም፣ ሁሌም መኖር ደስታ እንዳለ ነው የምታስበው እና ይሄ ክፉም ነገር ሲመጣ ማስጠንቀቂያ የሰጠን ይመስለኛል እና ወጣቶችም በዚሁ የሚቀጥሉና ህብረተሰቡን በማገልገል ትልቅ አስተዋጽኦ ይወስዳሉ ብዬ አስባለሁ።
ዲኔኑስ
እኔም እንዳየሁት ማለት ነው ይሄ ስራ በጣም ኮሚኒቲ እና ኮሚኒቲ ወጣቶች ከወጣቱ ጋር ከኮሚኒቲው ጋር አጣምሮታል ብዬ አስባለሁ። አሁን ካየሁት ማለት ነው ብዙ ወጣቶች ከገጠር ወደ ከተማ እየሄዱ ከከተማም ወደ ገጠር ሄዶ እያስተማሩ ነበር እና አንዳንድ እያሳተቡ ብዙ ነገር ሳሙና እየገዙ በቃ ሁሉ። ይሄ ደግሞ አንዳንድ ኮሚኒቲዎች ዱሮ አሁን ወጣቶች የሚባል ነገር ነበረ፣ ወጣቱ ማህበረሰቡን ማክበር ላይ መርዳት ላይ በጣም ችግሮች ነበሩ። አሁን ግን ህዝቡ ወጣቱ ከኮሚኒቲ ጋር ሄዶ እያስተማረ ብዙ ኢንተራክሽን እንጂ ማድረግ አለባችሁ መሄድ አለባችሁ ብሎ እያስተማረ ብዙ ነገር ተሰርተዋል ብዬ አስባለሁ። ይሄ ደግሞ ወጣቱን ከወጣቱ ጋር ወጣቱን ከኮሚኒቲ ጋር ኢቭን ከሌሎች ጋር ከሲቪክ ኦርጋኒዜሽኖች ጋር አጣምሮ ለነገው ብዙ ተስፋ የሚሰጥ ስራ ተሰርተዋል ብዬ አስባለሁ። ይሄ ደግሞ ለነገ ማለት ቀጣይነት እንዳለው ይሰማኛል። ነ
አክመል
በየቦታው ድንኳን ጥለው በጋራ ስለ ኮሮና ቫይረስ ትምህርት የሚለግሱ በጎ ተግባራት በክትል ተሰርተዋል። በየቦታው ስታይ በጣም የሚገርም በቃ በየቀበሌው በየምናምኑ እየተሰባሰበ ነው ወጣት እንደዚህ ይጠበቃል ብለህ ከማትገምተው በላይ ነው እና የተሰራው እና በጣም አጋርንቅ ያለው ይህን ነገር።
ማህበረሰቡ፣ የተለያዩ ተቋማት፣ መንግስት ምላሹን እንዴት አዩት? የወጣቱን ምላሽ ማለት ነው። ለምሳሌ ከማመስገን አንጻርም ሊሆን ይችላል፣ ከመውቀስም አንጻር ሊሆን ይችላል፣ ምቹ ሁኔታዎችንም ከመፍጠር አንጻር ሊሆን ይችላል እና እንዴት አያችሁት? ይሰማል። እሺ፣ ከአክመል ልጀምር።
የበጎ ፍቃድ ተግባራቱ እጅግ ውጤታማ መሆኑን የምታውቀው እጅ መታጠብ መለመዱ፣ መጨባበጥ ቀርቶ የድሮ ሰላምታችን እጅ ነስቻለሁ በሩቁ መሆኑ፣ ሁሉም ከሌላው ጊዜ በተሻለ ንጽህናውን በመጠበቅ የአፍና የአፍንጫ የእጅ ጓንት ተጠቃሚ እንዲሆኑ ማድረጉ እና በተለያየ በቃ ርቀቱን ጠብቆ ሰው መሄዱ እሱ ነገር ተለምዷል።
ከውጤታማነቱ አንጻር ይህንን ተመልክታል። የመንግስትንም ምላሽ፣ የተቋማትን ምላሽ፣ የህብረተሰቡን ምላሽ እንዴት አየኸው?
ኦኬ፣ የመንግስት ምላሽ የሚገርመው መንግስት መደነቅ ያለበት ለይቶ ማቆያ ማዘጋጀት እሱ ሊደነቅ ይገባል። በቃ ብዙ ድጋፎችንም አድርጓል። ሁሉም ጋር ማዳረስ ይከብዳል። አንዳንድ በጎ ተግባራቱን እሱ ነገር ነው መቀጠል ያለበት። ባለሀብቶቹ፣ የንግድ ድርጅቶች እጃቸው እንዲዘረጉ ሁሉም ጋር መድረስ ይቻላል። በተለይ ግን ክፍለ ሀገር ላይ በደንብ መሰራት አለበት ብዬ አምናለሁ።
ወጣት ጂኒኑስ፣
እኔ ለማያየሁት አፕሪሼት ማድረግ አለብኝ ከሁሉም በላይ ሲቪክ ኦርጋኒዜሽን፣ የጤና ተቋማት እና እንዲሁም ደግሞ የሃይር ኤዱኬሽን እነሱ ተማሪው ወጣቱን ወስዶ ወደ ሌላ ሰፖርት እያደረገ ብዙ እያመሰገነ ነበር እና አንዳንድ ቦታዎች ደግሞ ከመንግስት ያዩት ማለት ነው አንዳንድ ቦታዎች ወጣቱ ለትምህርት ሲሄድ ወደ ፖለቲካ እየወሰደ ነበር። አንዳንድ ቦታዎች እያዩ ማለት ነው ወደ ፖለቲካ ተወስዶ አንዳንድ ወጣቶች አብሮ እየተቀመጡ እየሄዱ ፓስተሩን ይኖረዋል አይቻሉ ያዩት ነገር ነው እና ብዙም አንዳንድ ቦታዎች ጥሩ ባይሆንም ከመንግስት የተሰጠ አንዳንድ ቦታዎች ምስጋና ቢሆንም አንዳንድ ቦታዎች ችግር እንዳለ አይቻሉ። ሁለተኛ ደግሞ ስፔሻሊ ከጤና ተቋማት እና እንዲሁም ከህዝቡ ያለውት በጣም አፕሪሼት አድርጓል። ወጣቱን መቀጠል እንዳለበትን ተገንዝብ አይቻለሁ እና ሁለተኛ ደግሞ አንዳንድ ቦታዎች ባጀት አለመኖሩ ወጣቱ እየተቸገረ ነበር። ይሄ ደግሞ ባጀት ቢኖርም ከዛ በላይ የሚሰሩ ነገሮች እንዳሉና በማስተማር ብቻ ሳይሆን በሌሎች ስራዎች መደገፍ እንዳለበት ወጣቱን ማየት ገባ ነበረ። ያው ሪስፖንሱ አሪፍ ነው ብዬ አስባለሁ ነ
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። በቀጣይ ደግሞ በአይነቱ የመጀመሪያው የሆነ ሰዎች ከየቤታቸው የሚሳተፉበት የበይነ መረብ ላይ ሩጫ ወይም ቨርቹዋል ሩጫ በቅርቡ እንደሚደረግ ተሰምቷል። ሀብታም ስዩም የሩጫው አስተባባሪ ከሆኑት ኖቫ ኮኔክሽን ተቋም ኃላፊ ዶክተር ጋሻው አብዛ ጋር አጭር ቆይታ አድርጓል። ዶክተር ጋሻው ሩጫውን ማሰናዳት ለምን እንዳስፈልገ አስቀድመው ይናገራሉ።
ታላቅ ሩጫ በዲሲ ወይም ግራንድ አፍሪካ ራን በዚህ አመት ጁላይ ላይ ሊካሄድ የታቀደ ቢሆንም ከአንድ ወር በፊት ሌላ ጊዜ መተላለፉን አሳውቀን ነበረ። ነገር ግን ከተላለፍ ነው በኋላ እንደምታውቀው በዚህ በቫይረሱ ምክንያት ብዙ ወገኖቻችን የኢኮኖሚ እና የስነ ልቦና ጫና እያረፈባቸው ነው እና ከታዋቂ እና ዝነኛ አትሌቶቻችን ጋር በአጋጣሚ በምንጫወትበት ጊዜ የበኩላቸውን አስተዋጽኦ ለማበርከት አይዟችሁ ይህን ጊዜ አልፋል አብረናችሁ እንሆናለን የሚል የአንድ ቀን ጠዋት ዝግጅት ለማዘጋጀት ሀሳቡ መጣ እና በዛ ጥንስስ ሀሳብ ዙሪያ ነው የኢትዮጵያን ቨርቹዋል ራን የሚለውን ወይም ደግሞ የኢትዮጵያ ቨርቹዋል ሩጫ ለማዘጋጀት ጋጀት በግንቦት 8 ላይ ያሰብነው።
ቨርቹዋል ራን የሚለውን ነገር የሚሰማ ሰው በአጠቃላይ አዲስ ሀሳብ ሊሆንበት ይችላል። ምንድን ነው ሀሳቡ? በምን ሁኔታ ነው የሚከናወን የሚለውን እስቲ በጥቂቱ ያስረዱን።
በጣም ጥሩ ጥያቄ ነው። ቨርቹዋል ራን ማለት አትሌቶቻችን በያሉበት ቦታ ሆነው የእኛም ወገኖቻችን በየትኛውም ዓለም የሚገኝ ኢትዮጵያዊ በሶስት መገናኛ መድረኮችን በመጠቀም ማለትም ዙም የዚህ ብዙ ጊዜ በስብሰባ የሚታወቅ ነው፣ በዙም በፌስቡክ ላይቭ እና በዩቲዩብ ላይቭ ላይ ኢትዮጵያውያኖች ኢትዮጵያ የሚሆኑ እዚህም አሜሪካ ውስጥ የሚሆኑ ዩሮፓ ውስጥ ወይም ደግሞ ኤሽያ ውስጥ ወይም ደግሞ ሚድል ኢስት አካባቢ ያሉ ኢትዮጵያውያኖች ግንቦት 8 ቀን እኛ በዚህ በዲሲ አቆጣጠር ጠዋት 10 AM ላይ አትሌቶቻችን ደግሞ ከሀገር ቤት ሆነው ኤክሰርሳይዝ እያደረጉ ተራ በተራ ለአምስት ደቂቃ ደራርቷለች፣ ቀነኒሳ አለ፣ ጥሩነሽ አለች፣ ገንዘቤ ዲባባ፣ ሚሊዮን ወልዴ፣ ፋጡማ ሮባ ይኖራሉ እና ትሬድሚል ላይ የሚሆን ግቢያቸው ውስጥ የሚሆን ቤታቸው ውስጥም ሆነው አጭር መልእክት አስተላልፈው ረን የምንሮጥበት ሰው ከያለበት ሆኖ
ከትንታኔው እንደሰማሁት የሚያሸንፈውን ሰው ለማወቅም ትንሽ ከበድ የሚል ይመስላል።
የሚያሸንፈው ሰው ይሄ መልካም ጊዜ አብረን ለማሳለፍ ነው። እንደምታውቀው ቅድም እንደጠቆምኩት በአሁኑ ጊዜ ከቤታችን መውጣት አንችልም። ብዙዎቻችን የተወሰኑት ስራ አጥተዋል ወይም ስራ ፈተናል ወገኖቻችን እና አትሊስት አለን ለማለት አይዟችሁ በርቱ ለማለት ስለሆነ ተወዳድሮ የሚያሸንፍ የለም። ግን በአትሌቶቻችን ለምሳሌ ዙም ላይ ቀድሞ የሚመዘገቡ 1000 ተሳታፊዎች እየተያዩ ለምሳሌ አንድ ሰው እንግሊዝ ሀገር ውስጥ ሊሆን ይችላል፣ ለንደን፣ አንድ ሰው ደግሞ እዚሁ ፍሎሪዳ ማያሚ ሊሆን ይችላል እየተያዩ በዙም ኤክሰርሳይዝ የሚያደርጉበት ነው። ከደራርቱ ጋር እየተነጋገሩ ከቀነኒሳ ጋር እየተነጋገሩ እና የሚያሸንፍ ሰው የለም። ሁሉም አሸናፊ ነው የሚሆነው። ግን እጣ የሚወጣለት አሸናፊ ደራርቱ ወይም ቀነኒሳ ወይም ጥሩነሽ እጣ ያወጡና አለኛ የሆነ ሰው የኢትዮጵያን ኤርላይንስ የደርሶ መልስ ትኬት የሚያገኝበት ዝግጅት ነው የሚሆነው።
ዶክተር ጋሻው ምን ያክል ተሳታፊዎች ይሳተፋሉ ብለው ያስባሉ? አዎንታዊ ግቡ ምንድን ነው?
በጣም ጥሩ ጥያቄ ነው ሀብታሙ። እንግዲህ ተራርቀን በአንድነት ከታዋቂ አትሌቶቻችን ጋር ከነሱ ጋር እየተነጋገርን ለአጭር ጊዜም ቢሆን ኤክሰርሳይዝ እያደረግን የቻለ በቤት ውስጥ የቻለ በትሬድሚል የቻለ ግቢ ውስጥ ደራርቱ ለምሳሌ ዩቲዩብ ላይ ልትኖር ትችላለች። በቲቪ ግማሹ ስልክ ላይ እያያት ከደራርቱ ጋር ለአምስት ደቂቃ እንሮጣለን፣ ከቀነኒሳ ጋር ለአምስት ደቂቃ እና እንሮጣለን እየተነጋገርን እና ይሄ ሞር ያጣናቸውን ወገኖቻችንን የምናስብበት እንደገና ደግሞ ፈጥኖ ደራሾች የሆኑ ወገኖቻችን ማለትም የሕክምና ባለሙያዎችን የምናከብርበት በጠቅላላው ደግሞ በዚህ ለሚያልፍ ጊዜ የማያልፍ ትዝታ በአንድ ቀንም ቢሆን ለአንድ ሰዓት ተኩልም ቢሆን ከአትሌቶቻችን ጋር በመላው የዓለም ያለን ኢትዮጵያኖች በአንድ ላይ የምንገናኝበት መድረክ ለመፍጠር ነው እንግዲህ ሀሳቡና በዙም ላይ የሚሳተፉ 1000 ሰዎች ይኖራሉ። ቴክኖሎጂ የሚፈቅደው ያ ስለሆነ የተቀረው ነው ደግሞ በፌስቡክ እና በዩቲዩብ የምንሳተፍበት ነው የሚሆነው።
ጋቢና ቪኦኤ ነው እያዳመጣችሁ ያላችሁት። ምርጫችሁ ስላደረጋችሁ እናመሰግናለን። በመቀጠል ኢትዮጵያ ውስጥ ለረዥም ዓመታት ተከልክሎ የቆየው በእንስሳትና በእጽዋት ላይ የሚካሄድ የዘረመን ለውጥ ቅይስ አካል ጂኤምኦ ምርምር ከ10 ዓመታት በፊት ተጀምሯል። በቅርቡ የዩናይትድ ስቴትስ የግብርና ቢሮም ኢትዮጵያ የዘረመን ልውጥ የተደረገባቸውን ዘሮች ለንግድ ለመጠቀም ማቀዷን ጠቅሶ ይበል የሚያሰኝ ነው ሲል አድናቆትን ችሮታል። ይህን ተከትሎ በዘርፉ ባለሙያ የሆኑ ግለሰቦችና አክቲቪስቶች ሁኔታው የምግብ ዋስትናን ከማረጋገጥ ይልቅ በድህነት ውስጥ የሚኖረውን ገበሬ ለባሰ ድህነት ያጋልጠዋል በማለት በነዚህ የዘረመን ለውጥ በተደረገባቸው የግብርና ምርቶች ላይ ገደብ እንድትጥል እንቅስቃሴዎችን ጀምረዋል። በዚህ ጉዳይ ላይ የግብርና ባለሙያዎች አስተያየቶቻቸውን ይሰጡ ዘንድ በኢትዮጵያ የግብርና ኢንስቲትዩት የግብርና ባዮቴክኖሎጂ አስተባባሪ የሆኑትን ዶክተር ታደሰ ዳባና በፊንላንድ ሄልሲንኪ ዩኒቨርሲቲ የድህረ ዶክትሬት ተመራማሪ የሆኑትን ዶክተር ክፍለ ማርያም ይኋላን አነጋግረን ነበር። እንደሚከተለው አሰናድተናል። በግብርናው ዘርፍ በአዝርዕትና በእንስሳት ዙሪያ ምርታማነትን ለማሳደግ እንዲሁም በምግብ ኃይል የሀገርን አቅም አሳድጎ ትርፋማ ለመሆን የተለያዩ አይነት ጥናቶችና ምርምሮች በዓለም ላይ ይካሄዳሉ። ከነዚህ የግብርና ምርምር ዘርፎች ውስጥ እጅጉን ጎልቶ የወጣውና አከራካሪው ደግሞ የዘረመል ለውጥ ወይም ቅይስ ጂኤምኦ ነው። የተለያዩ የዘረመል ለውጥ የተደረገባቸው የአዝርዕት አይነቶች በሽታን፣ ድርቅን እንዲሁም ተባይን የመቋቋም አቅም ስላላቸው የተዘራው በሙሉ ውጤታማ በሆነ መልኩ ለገበያ መቅረብ በመቻሉ ትልቅ ተስፋ የሚጣልበት የምርምር ዘርፍ ነው። በዚህ የተነሳ ኢትዮጵያን ጨምሮ ጥቂት የማይባሉ የአፍሪካ ሀገራት አይናቸውን ወደዚህ የምርምር ዘርፍ ከጣሉ ዋላ ደር ብለዋል። በአንጻሩ በዘርፉ ባለሙያዎች የሆኑ ግለሰቦች ይህ የምርምር ዘርፍ ከፍተኛ ጥንቃቄና ገደብ የሚያስፈልገው አነስተኛ ገበሬዎችን የራሳቸውን ተፈጥሯዊ ዘር በማሳጣት በትላልቅ የእርሻ ኩባንያዎች ስር እንዲሆኑ የሚያደርግ፣ በተፈጥሯዊ ኦርጋኒክ ምርት ላይ ውድመት የሚያስከትል፣ በዓለም ገበያ ተወዳዳሪነትን የሚያስቀር እንዲሁም የመሬትን የማብቀል ኃይል የሚጎዳና አካባቢያዊ ብክለት ላይ ተጽዕኖ በማሳደር አደጋ የሚጋረጥ ነው ይላሉ። በኢትዮጵያም ለረጅም ዓመታት እገዳ ተጥሎበት የቆየው ይህ የምርምር ዘርፍ እንደ አውሮፓውያኑ አቆጣጠር በ2015 ዓ.ም በጸደቀው የብዝሃነት ማሻሻያ ሕግ መሰረት ምርምሩ ተጀምሯል። ዶክተር ታደሰ ዳባ በኢትዮጵያ ግብርና ምርምር ኢንስቲትዩት የግብርና ባዮቴክኖሎጂ አስተባባሪ ናቸው። በኢትዮጵያ ውስጥ በአሁን ሰዓት እየተካሄደ ስላለው ምርምር ይዘትና ጠቀሜታ እንዲህ ያስረዳሉ።
እንደሚታወቀው ይሄ በሞለኪላር ደረጃ በደንብ በጥልቀት የሚሰራ ስራ ነው እና ኢትዮጵያ ውስጥ እንግዲህ በአብዛኛው የአቅም ግንባታ ስራዎችን እየሰራን በውጭ ሀገር የተሰሩትን የማላመት ስራዎች ነው የምንሰራው። በአብዛኛው እኛ የምንሰራቸው አንድ ሁለት ሙከራዎች አሉ። እነዛ በሙከራ ደረጃ ላይ ናቸው እና በታቀበ በማሳ ላይ የሚሆን ከሆነ ደግሞ ኮንፋይንድ በሆነ ሁኔታ የአካባቢ ደንና አየር ለውጥ ኮሚሽን በሚባለው ድሮ ሚኒስትር በነበረው በእነሱ ተቆጣጣሪነት ምንም ነገር ቅንጣት ነገር ከዛ ሳይወጣ ቁጥጥር የተደረገበት የሚሰራ ስራ ነው። ከዛም አልፎ ደግሞ ለህብረተሰብ ጠቀሜታ የዋለ ቢቲቲ የሚባል በ2018 ፍቃድ የተገኘበት ምርምር አለ። ቢቲ ማለት ባሲለስ ትሪንጀንሲስ የሚባል ቅጠል ላይ የሚገኝ የባክቴሪያ ዘር ነው። ያንን ፈተሽን እና ለህብረተሰብ ጠቀሜታ እንዲውል ተፈቀደና አምና ለተወሰነች ቦታ ሶሳ በሚባል አካባቢ በትንሽ ገበሬዎች ላይ ተሞክሮ ታይቷል።
ዶክተር ክፍለ ማርያም የኋላ በፊንላንድ ሄልሲንኪ ዩኒቨርሲቲ የድህረ ዶክትሬት ጥናት አድራጊና በግብርና እና በአዝርዕት ጥበቃ ዘርፍ በዘለቄታዊ የታዳሽ ተፈጥሮ ሀብቶች ምርምር ባለሙያ ናቸው። የዘረመን ለውጥ ጥናት ዘርፍ ከፍተኛ የሆነ ጥቅም ያለውና ምርምሩ ሊበረታታ የሚገባ ቢሆንም ኢትዮጵያ ውስጥ ግን ተቻክሎ አነስተኛ ገበሬዎችን እዚህ ውስጥ መክተቱ ትልቅ አደጋ አለው ይላሉ።
የዘረመን ለውጥ የተደረገባቸው የጥጥና ድርቅን የሚቋቋም በቆሎ ምርምር በታቀበ ሁኔታ ወይም ደግሞ ወደ ውጭ በማይወጣ ሁኔታ በተመራማሪዎች ቁጥጥር ስር ሆኖ ምርምሩ መካሄዱን እደግፋለሁ። የዘረመን ለውጥ የተደረገባቸው አዝርዕት ወይም ደግሞ ሌሎች በጥጥ አይነት ቴክስታይላቸው ወይም ለፋይበራቸው ተብሎ የሚመረቱ አዝርቶች የራሳቸው የሆነ ጉዳት ሊኖራቸው ይችላል። የራሳቸው የሆነ ጉዳት ስንል ምንድን ነው? ለምሳሌ እንደ ኢትዮጵያ ባሉ እጅግ በጣም ደሃ በሆነ እጅግ በጣም የተበጣጠሰ መሬት ባላቸው ገበሬዎች መካከል ላይ እነዚህም የበቆሎና የጥጥ ዝርያዎች ብንለቅ እነዚህ አንደኛ ሲሰሩ በራሳቸው አንድ አይነት ዘር በመሆናቸው በተለያየ በሽታ በተለያየ ነፍሳት የመጠቃት እድል አላቸው። እንደገና ደግሞ ከፍተኛ ምርት ለመስጠት ደግሞ ከፍተኛ የሆነ የጸረ አረም፣ የጸረ ፈንገስ፣ የጸረ ነፍሳት መድኃኒቶችን ስለሚጠቀሙ በአካባቢ ላይ ከፍተኛ ብክለትን ያመጣሉ። በአጠቃላይ ገበሬው ሁሌም በየአመቱ
ባዶ እጁን ነው ዘርን በተመለከተ። ዋናውን ትርፍ ለዘር ግዢና እንደውም ደግሞ ራሱን በቆሎውንም ለማምረት ለሚከላከልበት ለግብዓት አቅርቦት ያወጣውና ባዶ እጁን ይቀራል። የመጨረሻው አሸናፊ ኮርፖሬቶች ይሆናሉ። ዘሩን፣ ጸረ አረሙን፣ ጸረ ፈንገሱን፣ ጸረ ነፍሳቱን የሚያቀርቡ ድርጅቶች ይሆኑና ገበሬው ትርፍ አልባ ሆኖ በዕዳ ተዘፍቆ ይቀራል።
ዶክተር ክፍለ ማርያም የዘረመል ለውጥ ጥናትና ምርምር እንዳለ ሆኖ ምርምሩ በምን መልክ መቀጠል እንዳለበት ግን ፖሊሲ ሊቀረጽለት ይገባል ይላሉ።
አንደኛ አስቀድሞ ፖሊሲ ሊቀረጽ ይገባል። በምን መልኩ ነው ልንጠቀም ምን ይገባል? እነማን አዝርቶች ላይ ነው ልንጠቀም ይገባል? እስከ ምን ደረጃ ነው ልንሄድ የሚገባን? እንዴት ነው ደግሞ ጉዳትና ጥቅሙን ልንከታተል የሚገባ የሚል ስትራቴጂ ወጥቶለት ፍሬምወርክ ተነድፎለት በሀገር ደረጃ ነገ ነገ ወዲያ ስኬታማ ከሆነ ሊተገበር ይችላል። ነገር ግን አሁንም ቢሆን ይህንን ደግሞ ተግባራዊ በምናደርግበት ጊዜ ለተወሰነ ጊዜ የተወሰኑ ጂኦግራፊካል ኤሪያዎች መከለልና የተወሰነው ኤሪያ ወይም የተወሰኑ የሀገሪቱ ክፍል ከነዚህ ከጀሞ ነጻ ሆኖ ኮንታሚኔትድ እንዳይሆን መጠበቅ፣ በተወሰኑ ክልሎች ብቻ ላይ ግን ሙከራውን ማካሄድ ይቻላል። እስከዛው ድረስ ግን በተለይ ከፍተኛ ደጋማው አካባቢ ያለው በጣም ትንሽ መሬት ያለው እና በትንሽ መሬት ብዙ ቤተሰብ የሚያስተዳድረው ገበሬ መካከል ላይ ገብቶ ውዥንብር መፍጠር ግን አይጠበቅብንም እና በዘመቻ መካሄድ የለበትም። እጅግ በጣም በሰከነ ሁኔታ ማነው አትራፊው መጨረሻ ላይ የሚለውም ገበሬው ያቀርባል። አገሪቱ ትጠቀማለች። ፈንጂሳይድ አምራች ካምፓኒዎች ናቸው ተጠቃሚ፣ ዘር አምራች ካምፓኒዎች። ገበሬውን ይሄንን ሰርቶ ቀስ ብሎ ተግባር መግባት ጥሩ ይመስለኛል።
በኢትዮጵያ ግብርና ምርምር ኢንስቲትዩት የግብርና ባዮቴክኖሎጂ አስተባባሪ የሆኑት ዶክተር ታደሰ ዳባ ስጋቶች የሚነሱባቸው ጉዳዮች ፍሬ እንዳላቸው ጠቅሰው፣ ይሁንና ምርምሩ ከፍተኛ በሆነ ጥንቃቄና ከብዙ ሙከራዎች በኋላ ለህብረተሰብ የሚደርስ ነው ይላሉ።
ይሄ በጣም ሎጂካል ስጋት ነው። በእርግጥ ተፈጥሯዊ ነታቸው እንዳይለወጡ እነዚህ ዘረመላቸው የተቀየረ የተለወጡ ዝርያዎች በአካባቢ ላይ የነበሩትን እንደማያጠፉ በደንብ ይጠናል። በሞለኪላ ደረጃ ጭምር ከላብም ውጭ ሌላው በሰውና በእንስሳት ጤና ላይ እንደዚሁ በተለያዩ ሁኔታ በዛ ደረጃ ተተንትኖ ይታያል እና ስጋቱ ጥሩ ሆኖ ግን ይሄ በደንብ ታይቶ ተፈትሾ ማረጋገጫ የተሰጠው ስለሆነ እርግጠኛ ተኮኖ ነው ለሰው ጠቀሜታ የሚውለው።
በአሁን ሰዓት ኢትዮጵያ ውስጥ እንሰት፣ በቆሎና ጥጥ ላይ ሙከራዎች እየተካሄዱ እንደሆነም ዶክተር ታደሰ ዳባ አክለው አስታውቀዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። እንግዲህ ለዛሬ ያዝንላችሁን እዚህ ላይ ጨርሰን ልንሰናበታችሁ ነው። አስተያየቶቻችሁን በትዊተር በኢንስታግራም እና በፌስቡክ ቪኦኤ አምሃሪክ ብላችሁ ልታደርሱን ትችላላችሁ። አብራችሁን ስለነበራችሁ እያመሰገንን ኤደን ገረመው ፕሮግራሙን በመምራት በቅንቡር ደግሞ ኤልያስ አስማረ ነበርን። መልካም ምሽት። ደህና ደሩ።
ከደጋ ጅርተነስ ዋሽንግተን ዲሲ ራከደብሩ